ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ከነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ መጋቢት 2 ቀን 2014 ዓ.ም ተመረጥ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
አርብ መጋቢት 2 ቀን 829 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ?
የየሳምንቱ አርብ ከአድማጮች የደረሱንን መልእክቶች የምናስተናግድበትን የደብዳቤዎች አንድ ፕሮግራማችንን አቅርበን ክፍል አንድ ዝግጅታችን ይተካለላል።
የራያ አካባቢ ህዝብ ወደ ቆቦ ከተማ እየጎረፉ ያሉት የትግራይ ተፈናቃዮች ወደ ሌላ ስፍራ እንዲዛወሩ ጠየቁ። አሸባሪው ያኔ ቡድን መሪዎች ይህንን ሁሉ ህዝብ ያለ ምክንያት ወደ ራያ አካባቢ አይሰድም የሚሉ ዜጎች በአድዋና በሽሬ የሚኖሩት የትግራይ ተወላጆች ወደ ራያ እንዲጓጓዙ ያደረጉበት ምክንያት በራያ የሚኖሩትን የትግራይ ተወላጆች ቁጥር ለማሳደግ ሆነ ብለው ያደረጉት ወይም ለቀሩት ጦርነት ድጋፍ እንዲሆናቸው ለማድረግ ሊሆን ስለሚችል ጥንቃቄ ሊደረግ ይገባል በማለት ለባለስልጣኖች አቤቱታ አቅርቧል ተብሏል። በእርግጥም በችግር የመጡ ከሆነ ያለ ስጋት ሊረዱ ወደሚችሉበት ሌሎች አካባቢዎች ቢወሰዱ መልካም ነው በማለት ነዋሪዎቹ ጥያቄያቸውን ለአገዛዙ ባለስልጣኖች አቅርቧል። ለ91 ቀናት ያለ ፍርድ ታስሮ ሲሰቃይ የቆየው የተራራ ሚዲያ መስራች ጋዜጠኛ ታምራት ነገራ ሐሙስ መጋቢት 1 ቀን ፍርድ ቤት ቀርቦ የነበረ ሲሆን አቃቢ ህጉ በ14 ቀን ውስጥ አለኝ የሚለውን ክስ እንዲመሰረት ፍርድ ቤቱ ያዘዘ መሆኑን ታውቋል። ምርመራውን አጨረስኩም በማለት ታምራት ያለ ፍርድ ሲያሰቃይ የነበረው አቃቢ ህግ አሁን ምርመራውን እንደጨረሰ በመግለጹ በታምራት ከገላን ፖሊስ መምሪያ ወደ ዳሊቲ ማረሚያ እንዲዛወር ፍርድ ቤቱ በተጨማሪ ያዘዘ መሆኑን ታውቋል። በሌላ ዜና አሶሺየት ፕሬስ የተባለው የዜና ተቋም ከተቋሙ ጋር በቅርበት ይሰራ የነበረውና አሁን በስር ላይ የሚገኘው ጋዜጠኛ አሚር አማን ኪያሮ በአስቸኳይ እንዲፈታ ጥሪ አድርጓል። ተቋሙ አርብ መጋቢት 2 ቀን በዜና መልክ ባሰራጨው መልእክት ነጻና ገለልተኛ የሚለው የቪዲዮ ጋዜጠኛ በሁሉም መስክ የሚታየውን ተጨባጭ ጉዳዮች ያለ አድሎ የሚያስተላልፍ መሆኑን ገልጾ በአስቸኳይ እንዲፈታ ጥሪ አድርጓል። የተባበሩት መንግስታት የእርዳታ ማስተባበሪያ ቢሮ ሐሙስ መጋቢት 1 ቀን ባወጣው መግለጫ ባለፈው ሳምንት በሰሜን ኢትዮጵያ እየተካሄደ ያለው ጦርነት ያላቆመ ቢሆንም አንዳንድ እርዳታዎች ለመስጠት የተቻለ መሆኑን ገልጿል። በሳምንቱ ውስጥ ከ100 ሜትሪክ ቶን የመድኃኒትና የአልሚ ምግቦች ቁሳቁሶች በአውሮፕላን ወደ መቀሌ ለማጓጓዝ የቻለ መሆኑን ገልጾ በትግራይ ከ10000 በላይ ለሆኑ እርዳታ ፈላጊዎች ከ20000 በላይ ለሆኑ ተፈናቃዮች የምግብ እርዳታ ለማድረስ የቻለ መሆኑን አስታውቋል። በአማራ ከ102000 በላይ ተፈናቃዮች በአፋር ደግሞ ከ87000 በላይ ለሆኑ ሰዎች የእርዳታ እህል ማከፋፈሉን ዘግቧል። አድማጮቻችን የዕለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
ፋት የኔ
ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
እንደምን ሰነበታችሁ ውድ የፍኖተ ሬዲዮ ስርጭት አድማጮችና አዘጋጆች። ዘንድሮ በሀገራችን ኢትዮጵያ ምን ያልተሰማና ያልታየ ነገር አለ? አገር የት ነው ተብሎ ሲጠየቅ ኢትዮጵያ ነው ይባል የነበረው ሉዓላዊ ምላሽ ዛሬ ዘቅጦ ኦሮሚያ፣ ትግራይ፣ አማራ ወዘተ ከሚል ተራ አባባል ላይ ተደርሷል። ኢትዮጵያ የሚለው ክቡር አጠራር እንዳልነበር በጎጠኞች አፈረክፋል። ያ ብድግ ተብሎ ላንጋኖ፣ ጎንደር፣ አክሱም፣ አዋሳ ይሄድ የነበረው ታሪክ ሆኖ ከመንደር መውጣቱ አስኪ ከመሆን ደረጃ ላይ ተደርሷል። ክቡር የነበሩ ቤተክርስቲያናትና መስጊዶች የአረመኔዎች መጸዳጃ እስከመሆን እንደደረሱም ተምተናል። ባንዲራችንን በጣቂ ጨርቅ አድርገው ዘረኞች ሲያቃጥሏት ማየቱ የተለመደ ሆኗል። ኦነግ የተባለ አንድ ትንኝ ቡድን እድሜ ለመንግስት ይሁንለትና ሁለመና ድጋፍ እየተሰጠው ህፃናትን፣ አዛውንቶችን ወንድ ሴት ሳይል አሰቃቂ በሆነ መንገድ እየገደለ እንዳለ ሌት ተቀን የሚታይና የሚሰማ ጉድ ከሆነ አመታት አስቆጥሯል። ወያኔዎቹ የራሳቸውን ህዝብ መፍጨት አልበቃ ብሏቸው ድንበር እየዘለሉ አማራውንና የአፋሩን ህዝብ ማስተቃየት፣ መዝረፍ፣ መግደልና ሴቶችን መድፈር ከልካይ ያጣ ቀጣይ ሰቆቃ ሆኗል። የምልህን አድርግ የማደርገውን ግን አታድርግ ከሚል አስመሳይ አምባገነን መሪ ተብዮች ያውጣን። የፈረንሳይ ንግስት ተርበው ነው ስትባል ዳቦ ከጠፋ ለምን ኬክ አይበሉም ማለት እንደተባለው የኛውም ኩታራ አምባገነን ዘይት ጠፋ ሲባል ጎመን ባቄላ ቀቅላችሁ በጨው ብሉ ብሎ እንደመለሰው ማለት ነው። ደሃው የሚበላው አጣ ቢሉት ስጋ ቤቶች በበላተኛው ተጨናንቀዋል ማለቱ ምን ያህል አይኑ ደሃን የረሳና ህዝቡ ሁሉ የሚፈልገውን አማርጦ የሚበላ ነው ከሚል ብዥታ ውስጥ ገብቷል። ነገሩ እኔ የምነግራችሁን ብሉ ግን እኔ የምበላውን አትመኙ እንደማለት ነው። ንጉሱ አቤ ለነገሩ አንተ ምንድነው የምትበላው? ደግሞ እኛ የምናወራው በመቶ ሚሊዮን ስለሚቆጠረው ደሃ ህዝብ ሲሆን እሱ የሚነግረን በጣት ስለሚቆጠሩ ሀብታሞች ነው። እሱ ከነገሰ በኋላ ስጋና ደሃ ዳግም ላይገናኙ ተለያይተው የለምን? ድርጅቱንም ብልጽግና ያለው ድህነትን ከመጽሐፍ እንደመነጨ መገመት አሁን ላይ ጽኗል። የአብይ አምሮ ካበጠ ከረመ እንደመንደር ወደዴ ወየውላችሁ እያለ የቅርብ ጓደኞቹን ሁሉ ማስፈራራት የተለመደ ባህሪ ሆኗል። አስተያየቱና አመለካከቱ አምባገነን ባህሪውን ያሳብቁበታል። ከፓርላማ አባላት የሚሰጡት አስተያየቶችን ሁሉ የሚያሞግሱት ካልሆነ ምላሻቸው ስድብን የተጎናጸፈና አሸማቃቂዎች ናቸው። ለነገሩ የፓርላማ አባላቱም የማይረቡ ብኩኖች ናቸውና ስድቡ ሲያንሳቸው ነው የሚሉም አልጠፉም። አብይ እንኳን የፓርላማ ተመራጮችን ቀርቶ ይህች ድንቅ አገራችንን ኢትዮጵያን አዋርዶ የለምን? በመንግስቱና በመለስ የከሳቸው ኢትዮጵያ በአብይ ለመሞት በማጣጣር ላይ መሆኗን እያየነው ነው። የቀንጅብ የተባለ ወያኔ ሄዶ ባለተራው የዘንድሮ ብልጽግና ተብየው የቀንና የማታ ጅብ ሆኖብናል። ግፍ እየፈጸሙ ያሉት በነጻነት ሲኖሩ ግፍ እየተፈጸመበት ያለው ዜጋ ነጻነቱ እየተገፈፈ ወደ እስር ቤት በገፍ ይታጎራል። መጥኔ ለኢትዮጵያ ህዝብ ይህን ሁሉ ግፍ እንዴት መሸከም አስቻለው? ግፉ ደግሞ እየቀጠለ እንጂ እየቀነሰ አይደለም። ታዲያ ህዝቡን ለአመጽ የሚያነሳሱ ድርጅቶች ያስገቡ ለህዝብና ለሀገር እቆረቆራለሁ የሚሉ ጀግኖች ድርጅቶች ሁሉ አለቁ እንዴ? እንዲፈታኝ በሆነ ጊዜ ከህዝቡ ጎን ተሰልፎ ህዝቡ አይዞህ የሚሉ ድርጅቶች የሚፈልጉበት ጊዜ አሁን ካልሆነ መቼ ሊሆን ነው? ለህዝብና ለሀገር መከታ የሆኑ ታጋዮች መንግስት ነኝ ባዩ ትጥቅ አፈትቶት ሊበትናቸው እንደሆነም ተሰምቷል። በአንዳንድ አካባቢም ትጥቅ ማስፈታቱ ተግባራዊም ሆኗል። ጎበዝ፣ በላያችን ላይ የወረደውን መዓት ለመመከት መደራጀት ብቻ ነው መፍትሄውና ጊዜ ሳንሰጥ እንደራጅ። ራሱ እየበላ ያለው መንግስት ተብየው ነፃ ያወጣኛል ብለህ አትሞኝ። እንደ አገርና እንደ ህዝብ ለማሰብም ሆነ ግፍንም ለመመከት ብቻኛው አማራጭ መደራጀት ነው። እንደ ፋኖ የመሳሰሉት የተደራጁ ኃይሎች እንዳይበተኑ ድጋፍ ልንሰጣቸው ይገባል። በየቦታው የጎበዝ አለቆቻችንን በስውር እየሰየምን ካልተደራጀን አገር ማጣቱ የማይቀር ነው። ኢትዮጵያ በቆራት ልጆቿ ታፍራና ተከብራ ለዘላለም ትኖራለች ሲሉ ደብዳቤያቸውን ያደረሱን አሸናፊ ሙሊጌታ ከካሳንችስ አዲስ አበባ ናቸው።
በማስከተል ከዘሪሁን ከሰሰ የቀረበውን መልእክት እናሰማለን። በርካታ ከተሞችና ወረዳዎች በተመጣጣኝ ዋጋ የዘይት ንግድ ሊጀምሩ እንደሆነ እያስነገሩ ይገኛሉ። በርግጥም እስከዛሬም ከእለት ወደ እለት ችግሮች ተወሳሰቡ እንጂ ከንግዱ ርቀው አልሰነበቱም። ባጭሩ የመንግስት ስራ ዘይት ወደ መነገድ ይሸጋገራል ማለት ነው። ነገ ስኳር፣ ከዚያ ጤፍ፣ ቀጥሎ ማካሮኒ፣ ጨው፣ በርበሬ፣ ሽሮ፣ ዳቦ ወዘተ ስንቱን እንደሚነግዱ እናየዋለን። ደካማ መንግስታት የህዝብን ስቃይ ይፈጥራሉ። ዘላቂ መፍትሄ የማምጣት አቅም የላቸውም። ይልቁንም የህዝብን ጩኸትና ጫጫታ መስማት ስለማይፈልጉ ዝም ለማስባል የሚወስዱት እርምጃ የባሰ ችግር ይዞ ይመጣል። ጦርነት አምጥተውብህ ከወደምክ በኋላ ሚናቸውን ላንተ ምጽዋት መለመን አድርገው አቁፋዳ ይዘው ሲለምኑ ታያቸዋለህ። ለአመታት የማይገታውን የኢኮኖሚ መዳቀቅና የዋጋ ግሽበት በዘላቂነት የሚፈታ ፖሊሲ ተኮር መፍትሄ ከማምጣት ይልቅ ዛሬ ዘይት፣ ነገ ጤፍ፣ ከነገ ወዲያ ስኳር ወዘተ ነጋዴ ሆነው ችግሩም ላይቆም እነሱም ይህን ድርጊታቸውን ትክክል አይደለም ብለው ማሰብ ሳይችሉ የመከራ ህይወት ይቀጥላል። አረ ሀገሪቱን የመጠበቅ አቅም የለንም ድረሱልን ብለውህ ነፍጥህን ይዘህ ከከተትክ በኋላ ተገልብጠው ጉልበተኛና ህግ አስከባሪ ሆነው የነፍስ አባታቸውን ወደ ማሰርና ማሳደድ ይገባሉ። ራሳቸው የዘረፋና የሌብነት ኤክስፐርት ሆነው ሳለ ህብረተሰቡን ከዘረፋ ለመታደግ የቆምን ዘበኞች ነን ይሉሃል። ኑሮ አቀበት ሆኖብህ ምግብና መጠለያ አጥተህ ወደ ጎዳና እንድትወጣ ያደርጉህና ለአንድ ቀን በፎቶ የታጀበ ጉርሻና ግብዣ አድርገው የደሃዎች እናት አበበች ጎበና እኛ ነን ይሉሃል። እግርህን ቆርጠው ዊልቸር ይሰጡህና የብልጽግና መንግሥት ከፈጣሪ የተላከ ዋስትናችን ነው እንድትል ያደርጓል። ሐዘን ሰጥተውህ ከድንኳንህ ቀድመው የሚገኙ ለቀስተኛ ናቸው። ፈንክተውህ ከፊትህ የቁስል ማድረቂያ ይዘው የምታገኛቸው እነሱኑ ነው። በቃ እነሱም እንዲህ ናቸው፣ እኛም እንዲሁ ነን። ዘሪሁን ገሰሰ።
ተናስተልኝ ፍኖቶችና አድማጮች ሁሉ፣ ትኩረቱ ያልተሰጠው የአማራ ክልል የአፋር ክልል ሰብአዊ ቀውስ እየቀጠለ ነው። እንደሚባለው ከሆነ አንደኛ እንደምናየውና እንደሚባለው ሁለት ሶስተኛ የአፋርና የአማራ ክልል ህዝብ ለዕለት ደራሽ ያስፈልገዋል። የምግብ እርዳታ ያስፈልገዋል። የመጠለያ እርዳታ ያስፈልገዋል። የውሃ እርዳታ ያስፈልገዋል። እና ለብዙ ችግር ተጋልጧል። ሁለተኛ ተፈናቃዮቹ በተመለከተ በምዕራብ ጎጃም ገደማ 350 ሺህ ገደማ ተፈናቅለዋል። በዋግ ከምራ ገደማ ከ120 ሺህ በላይ ገደማ ተፈናቅለዋል። በሰሜን ወሎ ገደማ ከ100 ሺህ በላይ ተፈናቅለዋል። በሰሜን ጎንደር ዛሬም የደባርቅ ገደማ 80 ሺህ በላይ ተፈናቅለዋል። ሰሜን ሸዋ ማለትም በደብረ ብርሃን መንት ከ75000 ገደማ ተፈናቅለዋል። በሌሎች አካባቢዎች ከ130000 ገደማ ተፈናቅለዋል። በአፋር 2/3 በሙሉ ህዝብ ተፈናቅለዋል። ያለ ቤት፣ ያለ ዕቃ፣ ያለ ልብስ ሜዳ ላይ ሰፍረዋል። ወገኖቼ ይህን ሰብአዊ ቀውስ የኢትዮጵያ ህዝብ ኮሎኔሉ የሀገሩ መሪ ተብዬ ኮሎኔል አብይ ተጠያቂ ነው። ኮሎኔል አብይ ከተንኮለኝነቱና ደደብነት ዘረኝነት የተነሳ ርኅራሄ የሌለው ጭካኔ እየፈጸመ ነው። ይህንን ሰብአዊ ቀውስ የከፋ ጉዳት ሳይደርስ የሚመለከታቸው ዓለም አቀፍና አህጉራዊ ተቋማት ሰፊ ርብርብ ሊያደርጉ ይገባል። ይህንን ከላይ የተጠቀሱትን ለማጥፋትና ዘላቂ መፍትሄ ለማግኘት መልሱ አንድና አንድ ብቻ ነው። ስለዚህ ያለውን ዘረኛ አምባገነን ቀዳዳ ደደብ ገዳይ የአብይ ስርዓትን ለመገርሰስ አገር ወዳድ ኢትዮጵያውያኖችና ኢህአፓና በተለይም ፋኖ መረባረብና በገንዘብም በሕይወትም መስዋዕትነት ማድረግ ያስፈልጋቸዋል። ወገኖቼ ኢትዮጵያን ለማዳን ለሁሉም እንድረስ እላለሁ። ድል በትግል። እግዚአብሔር ይስጥልኝ። አመሰግናለሁ። ገለቱማ የቀንደሌ ከዚራ ከሰብአዊ ሚዚየም ካለበት ከዊኒፔግ ካናዳ።
አይ ጤነስ ላይ እንደምን አመሻችሁ ውድ ፍኖቶችና የፍኖታ ዲሞክራሲ ራዲዮ የደብዳቤዎች አድማጮች በሙሉ። ውድ ፍኖቶችና አድማጮች የዛሬው መልእክቴን ለገባ ሁሉ ኢትዮጵያዊነት ምንኛ ፍቱ መዳኒት መሆኑን ለሰረዳ ሁሉ ሲኖር ተከብሮ ሲሞት እንዳለፉት አባቶቹ በታሪክ ሲወደስ ይኖር ነበር ይያልኩ ጀምራለሁ። ውድ ወገኖች ሆይ ለብዙ ሁሉ ትምህርት ሊሆን የሚችሉ ብዙ አኩሪ ታሪክ ይያልን አንዳንዶቹ አገራቸውን እየናቁ እያፋነሱና እያንቋሸሹ አዲስ ታሪክ ለመስራት ሲተራመሱ ይታያሉ። መጨረሻቸው ግን በይቅርታ የማይታለፍና ስሰተና ወንጀል ከሰሩ በኋላ የሞቱ ሞቶ በህይወት የሚኖሩትም ከሞቱት በላይ ካሉት በታች ሆነው እንዳረቆቻቸው የወርድ ሻማ ተከናንበው ለመኖር የተጋጁ ይመስላል። ድሮም ብዙ ከሃዲዎች እንደነበሩ ሁሉ የሆኖቹም እጣ ከዚህ ውጭ ሊሆን አይችልም። ወደፊትም ቢሆን ይህንን ቢፍቁስ የማይጠፋ የታሪክ ጥዋሳ ጋር ለመኖር የወሰኑ ከሃዲዎችም ቁጥር በሆኑ ሰዓት የዛን ያህል ብዙ ናቸው። እኛም ብንሆን በየዋህነት ከዛሬ ነገ ይሻላቸዋል ስንል እነሱ በፍጥነት በጭካኔ በልጠውን የሀገራችን የጣፋንታ ወሳኝ ይሆኑ እንድትሸጥ እንድትለወጥ አለያም ትበተን የሚሉ አደጋዎች ባንዳዎች ከርሳሞች አፈጮሌዎችና ጠባብ ቤተሰቦች በሀገራችን ታሪክ ከምን ጊዜውም በላይ እንደአሸንፈልተዋል ማን ይነካናል ብሎ ደረሳቸውን ነፍተው በሰው ቁስል እንጨስደድ አይነቶች ዛሬ የፈረደበት አማራ ላይ ለዛውም ዘሃና ምስኪኖችን ያሳደዱ ይገደሉ የጥላቻቸውን ይወጣሉ። ይህን እንግዲያና እልቂት የእውነት መንግስት ያለ መስሏቸው መንግስት ይደርስልን ያስቆምልን ይያሉ የጨነቃቸው ዜጎች ሲማጸኑ ይስማል። ድንቀም ፌደራል መንግስት ገዳይና አስከዳይ ቀድሞ ማን ሆነና ይህን ሁሉ አቤቱታ ሮሮና ኡታ የምናሰማው በተለይ በአሁኑ ጊዜ መንግስት ድረስልኝ ማለት ሰይጣንን ከእግዚአብሔር በፊት ድረስልኝ እንደማለት ይቆጠራል። ይህ ዘረኛ መንግስት ደንታ ኖሮት ሊደርስ ቀርቶ ነፍስ በላሸኞችን እየላከ ማስከድሉ የሚቀለው ይመስላል። እንዲያውም ሸኞቹ በክብር በጉያው አቅፎ ይዞ አማራና አማራን አድን የሚሉትን ፋኖ ልዩ ኃይልን እያሳደደ ያለው መንግስት ድረስልኝ ማለት ከየዋህነት አልፎ ሞኝነትም ይሆናል። ያብይ መንግስት ልቡም ሆነ ተግባሩ ያው ጠፍጥፎ ከፈጠረው ከወያኔ ጋር ስለሆነ ይህንን ከሃዲ መሪ መንግስት ከማለት ይልቅ የኦሮሚያ ክልላዊ መንግስት አጠናካሪ ኮሚቴ ሊቀመንበር ብሎ ማለፉ ይቀላል። አብይና አሮጋንቱ ወያኔ ዛሬም ሆነ ነገ ቀንደኛና ትልቁ ጠላታቸው ያው የፈረደበት አማራ ሲሆን የኦሮሞ ጥባቦችም የወያኔን ለመርዳት ሲሉ አማራን ከኢትዮጵያ ጋር እናጥፋ ዘመቻ ትልቅ ስራቸው ነው ብሎ ተያይዘውታል። ጉብዞችም ለግብጽና ለሱዳን ለወያኔ ለኦሮሞ ጥባቦች ጋር ተመሳጥሮ ያማራና የኢትዮጵያ ጠላቶች ሆናለች። የንግስና ግድያ ዶክተር አብይም ሆነ መላው የኦዴድ ባለስልጣናት በሚገባ ያውቁታል። ራሱ አብይ ቢፈልግ ይሄን ግድያና ደባ ስልጣኑን ተጠቅሞ ማስቆም ይችል ነበር። ዳሩ ግን ገዳዮቹ በዘር ግን የሱ ሲሆኑ ሟቾቹ ግን በሱ ጭንቅላት ጠላቶቹ ስለሆኑ ይህንን መልካም ነገር እንደመሪ ማድረግ እንደማይፈልግ ያያየንና እየሰማን ነው። ይባስ ብሎ በአማራ ላይ ሌላ ጦርነት ለመፍጠር በስውር ከወያኖች ጋራ በስውር እየተሽኳሽኩ መሆናቸውንም የውስጥ አዋቂዎች እየተናገሩ ናቸው። ብቻ ኢትዮጵያም ላይ ዘግይቶም ካልሆነ በስተቀር ለኦሮሞ ጥባቦችና ለትግራይ አሮጋንቶችን ለማስደሰት አማራን አዳክሜ ኢትዮጵያ ነገዛለሁ የሚለው አላማ ከማሳካቱ በፊት እሱና ያ በደንብ ያልተወካና ሾ የሌለበት ዳቡ ይመስል በልጽግና ፓርቲ ከወዲሁ ፍርክሽክሹ ይወጣል። አዲስ ታሪክ እንሰራለን ሲሉ እነሱም ራሳቸው ከታሪኮች ይሆናሉ ብዬ ገምታለሁ። ከዚህ ውጪ ግን የሚኖረኝ ማሳሰቢያ ለአማራ ብልጽግና ሲወጥ ከተቻላችሁ አማራ ሁኑ ከበረታችሁም ኢትዮጵያ ሆናችሁ ስሩ ወይም ዱዳና በድን ሆናችሁ በውሸት ስብሰባ ላይ አትጎለጡ። በኢትዮጵያ ስም አማራን የምንደግፈውን ዜጋ ሁሉ አታሳዝኑን። እነሺ መልስ በስውር ኦነግ ሸኔን ሲያስታጥቁና ሲረዱ እናንተ ግን ለኦነግና ለወያኔ የምትወግኑ ይመስል ፋኖን ትጥቅ ስታስፈቱ ያየነና የሰማ ሁሉ በጣም ታዝቧቸዋል። አማራ ህዝብ ከእንግዲህ በኋላ እንዲህ አይነቱ አደርባይነት ስራችሁን አይቶና ተመልክቶ ዝም የሚላችሁ አይመስለኝም። ከሁኔታው እንደምናየው ከዚህ ቀደም ወያኔዎች ደግፋችሁ መንግስት አድርጋችሁ ዛሬ ደግሞ አብይም በወያኔ መንገድ ሄዶ ተጠናክሮ ተመልሶ ጠላት ሆነባችሁ። ይህ እንዳይሆን ብለው ለአማራ ደህንነት የምታገሉትን ወገኖች እያሳደዳችሁ ያኔ ለወያኔ አሁን ደግሞ ለብልጽግና ማጠናከሪያ መስዋዕት እንዲሆኑ አማራ ህዝብን አሳልፋችሁ እየሰጣችሁናችሁና ይህን የፖለቲካ መሐይምነታችሁን አቁሙና የኢትዮጵያ አንድነቶችን በመብራት ፈልጉና አብራችሁ ስሩ። የአማራን ታሪክ አታበላሹ አትሞኙ። ወያኔና ኦነግ ላለመፋታት የተጋቡ ይመስላልና ኢትዮጵያዊነታችሁን እንዳለ ሆኖ በየቦታ ለሚገደሉ አማራዎች ጥብቅና አቁሙ። በተለይም በወለጋ ውስጥ በረቀቀ መንገድ እየተገደለ ያለውን ወገኔን ወደ አማራ ክልል የሚመለስበትን መላ ፍጠሩ። እንዲህ ባይሉንታ የጠባቦች የጥላቻ ሱስ ማውጫ ሆኖ እንዳያልቁ ዝም አትበሉ ሲሉ ይሄንን መልእክት ያላኩልን አቶ ማሰንቆ ጉሉማ ከቶሮንቶ ካናዳ ናቸው።
እንደምን ከረማችሁ የፍኖተ ሬዲዮ አዘጋጆች ሰሚ ካለ ለኢትዮጵያ ህዝብ በተደርሶልኝ በማለት የወገኔን ችግርና በሶት ለናንት ለደብዳቤዎች አምድ ለመላክ ወደድኩ። የቀንጨል ለማየመጣ ነው የወሎ መልሶ ማቋቋም ይጀምራል ብሎ በጉጉት ሲጠብቅ የነበረው ህዝብ እንኳን ይወደመው ሊጠገን የጠፋው ሊተካ ለረሃብ መጋለጡ ከዋግና ራያ ቆቦ ነዋሪዎች ባሳዛኝ ሁኔታ ይናገራሉ። የአካባቢው ነዋሪዎችና ሚሊሻው ሐሰን ከረሙና በዙሪያው ያሉ ቀበሌዎች ቤታቸው ተቃጥሏል። ከብቶቻቸው በወንበዴ ህወሓት ታርደው ተበልተውና የተረፉት ወደ ትግራይ ተነርተው በመወሰዳቸው ባዷቸውን ቀርተዋል። ሴቶችና ህፃናት የሚታከሙበት ጤና ጣቢያ 100% ወድሟል። ከዛሬ ነገ የክልሉ አስተዳደር ወይም የፌደራል መንግስት ይደርስልናል ብለው ለወራት ቢጠብቁም ዞር ብሎ የሚያቸው ሲያጡ ችግሩም ከእለት ወደ እለት እየባሰ ሲመጣ ቅሬታቸውን ለማሰማት ወደ አዲስ አበባ ድረስ ቢሄዱም የሚሰማና መልስ የሚሰጣቸው ግን አላገኙም። ተስፋ ቆርጠው ወደ ቀያቸው ተመልሰዋል። የኢትዮጵያ ህዝብ ይድረስልን በማለት የተማጽኖ ድምጽ እያሰሙ ይገኛሉ። የወልቃይት የመንግስት ሰራተኞች ደሞዝ እንደማይከፈላቸውና ጤና ጣቢያዎች በመድኃኒት አቅርቦትን እጥረትና ለሰራተኞች ደሞዝ ባለመከፈሉ ምክንያት ተዘግተዋል። ከዚህም የተነሳ መስራት ባለመቻላቸው የወልቃይት ህዝብ ከፍተኛ ችግር ላይ ወድቋል። የተለየ ማቋቋሚያ ባይደረግልንም ሌላው ቢቀር በትግራይ ክልል ስር በነበር ለጊዜ መደብልን የነበረው በጀት ይሰጠን ብለው ለመጠየቅ አዲስ አበባ ሄደው ለሚመለከተው አካል ጥያቄ ቢያቀርቡም ሰሚም መልሰች ማላገኙምና አዝነው ተከዘው ተመልሰዋል። የኮሎኔል አብይ አህመድ አሽከሮች የሆኑት የአዴፓ ባንዳዎች የ2014 ዓመተ ምህረት የሁሉንም መስሪያ ቤቶች በጀት ለጦርነቱ እንዳዋሉ በማስመሰል ዘርፈውት ህዝብን ለችግር አጋልጠዋል። በትግራይ ድንበር አቅራቢያ ያሉ ወረዳዎች ለህወሓት ወያኔ ስለተተው ህዝቡ በሚደርስበት በደል ቤቱን ጥሎ ወደ አማራው ክልል በአዲስ መልክ ተፈናቅሎ እየገባ ነው። ከቤኒሻንጉልና ወለጋ ሰሜን ሸዋ አካባቢዎች የተፈናቀሉ በመቶ ሺህ የሚቆጠሩ ተፈናቃዮችም ከፍኖተ ሰላም እስከ ደብረ ብርሃን ሰፍረዋል። ምግብና መጠለያ እንዲሁም የህክምና እርዳታ በማጣታቸው ለሞትና ለችግር ተጋልጠዋል። በእንቅርት ላይ ጆሮ ደግፍ እንደሚባለው ለሰሚ ግራ የሚያጋባው የትግራይ ተፈናቃዮች ወደዚሁ በጦርነት ወደ ወደመው መከረኛው አካባቢ እየገቡ መሆኑና ከትግራይ በመስተደድ ወደ ወሎ የሚመጡት ውስጥ የህወሓት ጦር አብሮ ሰርጎ እየገባ መሆኑ ህዝብ በስጋት ላይ ነው። ለዚህም ትኩረት የሰጠው አካል አለመኖሩ ችግሩን አባብሶታል። በአማራና በአፋር በጦርነቱ ምክንያት ውድመት የደረሰባቸውን አካባቢዎች በፍጥነት እናቋቁማለን ያለው አፈቃላጤ ኮሎኔሉ እና ለትግራይ 100 ቢሊዮን ብር መድበናል ያለው የኮሎኔሉ ብልጽግና መንግስት ወዲያት አለ ለማለት ወዳለው እያልኩ ደብዳቤን በዚሁ ቋጫለው ሲሉ መልእክታቸውን ያደረሱን አያሌው ከጀርመን ናቸው።
ይድረስ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሃፓ የሳተላይት ሬዲዮ ስርጭት የዘወትር አርብ የደብዳቤዎች አምድ መርሃ ግብር። ውድ የፍኖተ አድማጮችና መላው ሀገር ወዳዶች አይነ ልቦናችሁን ክፈቱና በኢትዮጵያ ፖለቲካ ላይ የሚሰሩ የብዙሃን መገናኛዎችን በአጠቃላይና ፍኖተን መዝኑና ምርቱን ከግርዱ ለዩ የሚል ጥሪን ማስቀደም ወደድኩ። ሞቅ ሞቅ ቋሸ የተጋነነ ፍጹም አሰት የሆነ በዜና ስም ባለማቅረብ እኔ የማውቀው ፍኖተን ብቻ ነው። የአድማጭ ብዛት ለመሸመት ሲባል ዛሬ ወርጋጦን ኮሎኔል ሰማይ ሰማያት የሰቀሉና ነገ ደግሞ አውርደው ሊፈጠፍጡት ሲሹ ሚዛናዊ መሆናቸውን እየጠረቁ የኢትዮጵያ አንድነትን ለማስከበር የሚደረገው ህዝባዊ ትግል እንዳይጠራ ደንቃራ ሆነው የቀጠሉ በርካቶች ናቸው። ባለፈው አንድ አመት በአወናባጅ የመገናኛ ብዙሃን ቱልቱላና ጋጠወጥ የሆነው ኮሎኔል ወያኔን ያንኮታኩታል በሚል የተታለሉ በርካቶች ነበሩ። ዛሬም ድረስ እንደነሆለሉ ያሉ ጥቂት አይደሉም። በፖለቲካ ትግል ቂላቂል ጅላጅል የሚባል የፖለቲካ አቋም የለምና እነዚህ የደጋገሙ በያመዱና በያዋራው ላይ አይኖቻቸውን እየጨፈኑ ለዘረኞች የሚያጎነብሱ እየተፈናቀሉ እየተገደሉና የተለያዩ የሰባዊ መብቶቻቸው እየተገሰሱ የሚገኙት አፋሮችንና አማሮችን የደፈረ ድርጊት በመሆኑ እንዲህ የመሰሉ ከዘረኞችና ከገንጣዮች ጋር የሚሰለፉት የኢትዮጵያ ጠላቶች መሆናቸው በግልጽ ሊነገራቸው ይገባል ባይ ነኝ። በወለጋ፣ በምዕራብ ሸዋ፣ በሰሜን ሸዋ፣ በጉጂ፣ በጉማይዴ፣ በቤኒሻንጉል ንጹሃንን ያረደ ያለው አሸባሪ ቡድን ያደረጀው ያስተጣቀውና የግድያና የማፈናቀል ስምሪት የሚሰጠው የወሽካታው ኮሎኔል ብልግና የተባለው ቡድን ነው። አሸባሪው ነግ ለሁለት የተሰነጠቀ የተባለው ነቀጀላን የመሰሉ ሰው በላጭራቆችን ለሹመት ለማብቃት መሆኑ ሳይታለም የተፈታ ነበር። ቀጀላ ኢትዮጵያን እንደሚያፈርስ እንደቀ አላማውን እንደሚጠላ የምንሊክ ሐውልት እንደሚያንቀጠቅጠው ሲነገረን ቀጀላ ማለት ዋሾው ቀጣፊውና ቀባጣሪው አበይ ነው። ለዩነታቸው ቀጀላ አስቀያሚ ወሽካታው ኮሎኔል ሸሙን ሙን መሆናቸው ብቻ እንጂ ንጹሃንን ያያረዱ ደም በመጠጣት አንድ ናቸው። አበይን ለመፈረድ የንጹሃን ደሞች እየጮሁ ባለበት በርሃብ የደከሙ ድምጾች ዋይ ዋይ ያሉ ባለበት ለአፍራሹ ቡድን ድጋፍ መስጠት ያስጠይቃል። ከዚህ በመነሳት እስከዛሬ የፖለቲካ ጅዋጅው የሚጫወቱ አደብ ሊገዙ ይገባቸዋል የሚል አስተያየትን መስጠት ወዳለው አቋማችንን ያጠራን ያድዋድል አድራጊነትን በኢትዮጵያ አንድነት ጠላቶች ላይ ለማሳየት ደጋግመን እንደማነሳው እየተደራጀን ዘረኞችንና ገንጣዮችን በሁለገብ ትግል እንፋለም የሚል መልእክቴን ማስተላለፍ ወዳለው በማለት ደብዳቤያቸውን ያደረሱን ታዬ ቶላ ከጎላ ሚካኤል አዲስ አበባ ናቸው።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆችና አድማጮች ለሁላችሁም ሰላምታዬ ይድረስላለሁ። መጥፎ ተግባር መጥፎነቱን በኦልተርቶ ማረምና ማስተካከል ካልተቻለ ታሪኩም ሆነ ተግባሩ መደገሙ የማይቀር ነው። በኢትዮጵያ ሀገራችን የመጥፎ ታሪክና ተግባር ድግግሞሽ ዛሬም ሊተወን አልቻለም። የናርመው ተግባርም አናሳ ነው። የመጥፎ ተግባር ተዋናዮቹም ዝምታው ልክ ነበራቸው የተባሉ ይመስል ገርተን እናብካ ማለታቸው የማይቀር ነው። በተግባር እየተመለከትነው ያለ እውነት ነው። በፋሽስታዊው ደርግ ዘመን በአንድ ንቁና ጀግና ትውልድ ላይ ስለተፈጸመ ጭፍጨፋ ምንም አልተባለም። እንዳለመታደል ሆኖ ባለፉት 30 አመታት ወደ sultaan የመጡ ገዢዎች ወደ sultaan አመጣጣቸው ህገወጥ መሆናቸው ብቻ ሳይሆን ለፍትህ የቆሙም ለሰብአዊ መብትና ለሀገር ተቆርቋሪዎች የሚባሉም አልነበሩም። ወንጀል ፈጻሚዎች እና አስፈጻሚዎች እንጂ። ታዲያ ይሄው ዛሬ የፋሽስታዊው ደርግ ዘመን የቀይ ሽብር ዋንኛ ተዋናዮች ለዛሬዎቹ ጠባቦች፣ ዘረኞች፣ ጸረ ኢትዮጵያ ኃይሎች ባለሟልና አገልጋይ ካልሆነን ይያሉ በየመድረኩና አደባባዩ ሲያደርቁ እየተስተዋልና እየተደመጡ ናቸው። የስክስታ ዳርዳር ታይሏል። ይህ ነው የዛሬው ትውልድ አያውቀንምና ለኮሎኔሉ ብናሸረግድ በተለመደው ያስጨፍጫፊነትና ጨፍጫፊነት ልምዳችን ይቀጥረናል ያሰራናል ከሚል ድምዳሜ መድረሳቸውን በተጨባጭ እያሳዩት ካለው ሁኔታ ለመረዳት በተለይ ለዚያ ዘመን ተጠቂ ለነበር ነው አዲስ ነገር ሆኖ አይስተዋልም። ወያኔም ከጽንሱ ጀምሮ በአማራውና በኦርቶዶክስ ተዋህዶ አማኝ ህዝብ ላይ ስለፈጸመውና ስላስፈጸመው የዘርፍጅት ምንም የተባለ ነገር የለም። ኦዴድ ባዴን ብልጽግና የሚል ስም ስለያዙ ህዝብ ነጻና የህዝብ ተቆርቋሪ ያላቸው ይመስላቸዋል። አው መንግስት አለመኖሩ አገሪቱ ህግ አልባ መሆኗም የሰብአዊ መብት ተሟጋች ተብዮች ሆኑ ተቃዋሚ የፖለቲካ ድርጅቶች ነን ባዮቹም ሁሉም ዝም ስላላቸው ዳግም ባንዳነታቸው ዳግም ጸረ ኢትዮጵያ ጸረ አማራ ጸረ አፋርና ጸረ ኦርቶዶክስ ተዋህዶ አቋማቸው እጅግ አስከፊ በሆነ ሁኔታ አገርሽቶባቸዋል። ትላንት በዘመነ ወያኔ ኢህአዴግ ከኦነግ በላይነን ከኦነግ የበለጠ ቅቡል እንሆናለን ብለው የዳግማዊ ምኒልክን ሐውልት ካላፈረስ አንኖሌን ካላቆም አማራውን ካልጨፈጨፍ ታሪክን ካላራከስ ኢትዮጵያዊነትን ከመድረገጽ ካላጠፋን ሲሉ የነበሩ ኦህዴዶች የዛሬ የአራት ኪሎም የጫካውም ሽፍትነት አጣምረው ይዘዋል። ልክ እንደ ወያኔው ዘመን እኛም በተራችን የትላንቱን በአዴን የዛሬው አዴፓ እንደፈረስ ተሸከመን ይያሉን ነው። አዴ ፓብል ጸገና ታብየው መሸከም መንገዶት ማገልገሉን እንደሆነ ያቀበታል አገልጋይነቱንም በስፋት ተያይዞታል በወሎ በጎንደር በወለጋ በቤኒሻንጉል ወዘተ አማራ ህዝብ ላይ በደረሰው ግፍና ከግፍጻሚዎች የበለጠ ተጠያቂዎች ናቸው በወሎ በአፋርና በጎንደር ወያኔ እየፈጸመ ላለው ግፍ መንግስት ተብየው የመከላከል ግዴታ አለብኝ ብሎ በዝምታ ሲመለከት እነሱም ዝምታው መርጣዋል የአማራውን ህዝብ ብሎም ኢትዮጵያን ከጥፋት እንታደጋለን ብለው በራሳቸው መሳሪያና ስንቅ የዘመቱ ፋኖችን ጥላሸት ከመቀባት ላይ መሰማራታቸው ብቻ ሳይሆን ዛሬ መሰልጠንን መታጠቅን በመከላከል አሳፋሪ ተግባር ላይ መሰማራታቸው ማፈሪያነታቸውን አሳይተውናል ፋኖ ለአማራው ህዝብና ለሚወዳት አገሩ ኢትዮጵያ የነጻነት ምልክት ነው ትርጓሜውም ለነጻነት የሚታገል ማለት ነው ፋኖ ጀግንነት ነው ፋኖ ታሪክ ነው ባህል ነው ፋኖ የኢትዮጵያዊ ጀግንነት ስረ መሰረት ነው እርግጥ ነው የፋኖን መልካም ስምና ዝና ጥላሸት ለመቀባትና ታሪኩን ለማጉደፍ ከውስጥም ከውጭም ከሩቅም ከቅርብም የሚሯሯጡ ሊኖሩ እንደሚችሉ መገመት አይከብድም ለዚህም ነው ከሰሞኑ የአማራው ካህዲዎችና ባንዳዎች ላንቃቸውን እየከፈቱ ያሉት የህዝብ ወገን የሆናችሁ ሁሉ በፋኖ የመጣ ባይናችን የመጣ በማለት ከጎናቸው በጽናት መቆም ይገባል ፋኖ ትጥቅ መፍታት ሳይሆን ይበልጥ መታጠቅ መሰልጠን መደራጀት አለበት እድሜው የፈቀደ ሁሉ ፋኖን መቀላቀል አገራዊ ግዴታ ነው እንደራጅ እንታገል እናቸንፋለን ሲሉ ደስታ ጌታቸው ከደብረ ብርሃን ደብዳቤቸውን አጠናቀዋል ማጭቻችን የደብዳቤዎች አንድ ፕሮግራማችን በዚሁ ይተካለላል ሳምንት አርብ እስከምንገናኝ ደህና ቆዩን ፖለቲካ እንደወቅ በሃማ ቱማ የቅሌት እናት ሁሌም እርጉዝ ናት የተባለው በሀገራችን በኢትዮጵያ ሀቅ ከሆነ ዘመን አልፏል ጠላት ሲወራት የሸሹትና ባንዳ የሆኑትም ተመልሰው ደማቸውን ያፈሰሱትን አርበኞች ሰቅለውና አስተቀለው አግልለውና አሳደው የሐሰት ታሪክ ጽፈው የስልጣን ባለቤቶችና ባለሀብትም ሲሆኑ ታይተዋል ቅሌት ቢቀልም የለመዱትን ሲያከሳቸው አላየንም የታሪክ ጎማ ጭቁኑን እየዳመጠና ግፈኞችን መድረክ እየሰጠ በተጓዘባት በዚች የጋራ ሀገራችን ዘመናዊ ባንዶች እየፈሉ ቅሌትን የክብር ካባ አድርገው እየለበሱ በውርደት ሲከብሩ ቆሽሸው ሲሾሙ ደማፍሰው ሲሸለሙ አይተናል ታዝበናል። ቅሌትና አድርባይነት በደማቸው ለዘወትር ሲሊሸራሸር የተፈረረባቸው ይመስል ደግሞ የትላንት ቅሌታቸው ውርደትን ያከናንባቸውም ዛሬም ለአዲስ ጌታ ያንኑ ለመድገም ለመጎንበስ ለመነጠፍና እሺ ካላቸውም ጃስ ካላቸውም ህዝብን ዳግም ለመንከስ ዝግጁነታቸውን ይገልጻሉ። የቅሌትናት በኢትዮጵያ መቶ መቶውን በየሰዓቱ ትወልዳለች። አድርባይነት ልክፍት ነው፣ በሽታ ህሊናና ሰብእናን ሽጦ ለልክስክስ የግል ጥቅም ማድረግ ማለት ነው። አድርባይ መርህ ክታብ እምነት የለውም። እንደ ቄጠማ ለሽ እንደ ውሃ ፈሰስ ማለት የጊዜውን ቅርጽ መያዝ የጊዜውን ጩኸት መጮህ ጌታ መቀያየር ጠባዩ ነው። ኃያል ለመሰለው ይሰግዳል፣ ካዋጣ እናቱን ሀገሩንም ሁሉንም ያስማማል ይሸጣል። እንደ እስስት እየተቀያየረ በነፈሰበት እየነጎደ ሀቀኞችን ያዋክባል፣ አሳልፎ ይሰጣል፣ ይክዳል። በንጹሃን ደምና አምባ ላይ ቀዝፎ ኪሱን ሊያዳብር ሊከብር ሊሾምም ይራወጣል። ያድርባይ ደደብና ብልጣለሁ ሀቀኛ ንጹህ ቀጥተኛና ጻድቅ ግን የለውም። ባጼውም ዘመን በመንግስቱም ጊዜና ዛሬ ደግሞ በባሰ ደረጃ በወያኔ አገዛዝ እያየ ነው። ያድርባይነቱ አጼ መለስ ዜናዊ በስልጣን ነውና በበዝ ዙሪያ እንደሚፈሉ ቆሻሻ ዝንቦች አድርባዮች ዛሬ በስተዋል። ፍርሃት መንገሱ ደግሞ የተያያዘና የሚጠበቅ ነው። ገና ከመጀመሪያው የብሔረሰብ ቡድናቸውን ፈልፍለው ከመለስ ጎን ስልጣን ለመቀራመት የተራወጡ ብዙዎች ነበሩ። ልጆቹ ሲያዛዝኑ ሰላምን ሲወዱ ልብሳቸውን እንጂ ሰውን በአደባባይ አልሰቀሉም ብለው ወያኔን ያሞገሱና የተቃወሙትን ያወገዙ ጥቂቶች አልነበሩም። ከባድ አገር በፍጥነት በረው ተመልሰው ብሔረሰባዊ ትስስርን ጠቅሰው ወይም የወያኔ ጠላት ጠላቴ ነው ብለው ሀገር ወዳዱን አብጠልጥለው አስመራ ድረስም ተጉዘው ኢትዮጵያን አውግዘው የመለስ ጎሽ በርታ ያገኙ ጥቂቶች አልነበሩም። በህዝብና በሀገር ወዳድ ወጣት ደም ሁለንተናቸው ርሶና ተጋልጦ ንስሐ እንኳን ሳይዳዳቸው ትላንት የፈጁትን ከወጪ ቀሪ በሚል ሊፈጁ ዛሬም የሚቅበዘበዙትን ልዩ ልዩ ጭንብል እያጠለቁ ግን የቆየ ወንጀላቸውን ሊቀጥሉበት የሚጥሩትንም መታዘብ ችለናል። ድርጅቶችን መደበቂያ ያደረጉ በኢትዮጵያዊነት ካባ የገረፋ ሰብእናቸውን ሊሸፋፍኑ የሚራወጡትንም ታዝበናል። አድርባዮች ንስሐ አይገቡም፣ ቅዱስ መጽሐፋቸው የክህደት ነውና የፈጸሙት ወንጀል ስለማይከሰትላቸው ንስሐ የተባለው ጉዳይ አይገባቸውም። አይን አውጣና የሌባ አይነ ደረቅ መስለው የሚታዩትም ወደው አይደለም። ቅሌትን ደጋግመው ሲለብሱ ትላንት ከህዝብ እኩል ወገዛ ያመጣባቸውን አድርባይነት ሲያነሱ የሚሰማቸው ቅሬታ የለም። ቅሌትና ቅሬታ ሆድና ጀርባ ናቸው። አድርባይነት ከያዘ አይለቅ ርክስት ነው። ከርሳ አደርነት በቀላሉ የሚገላገሉት በሽታ አይደለም። ሰው ይቀየራል በሚለው አማኝ ብንሆንም ይህ ለውጥ ከምጥ የባሰ አስጨናቂና ከባድ መሆኑንም አይተናል። ጀግና ከመሆን ፈሪ፣ አርበኛ ከመሆን ባንጃ፣ ሀገር ወዳድ ከመሆን ካዲ ወይም የወያኔ መጋዣ መሆን ቀላል ሆኖ የሚገኘው ለዚህ ነው። ግለሰቦች ታሪክ የሰጣቸውን ቅድስ ተልእኮና ቦታ ትተው ከወያኔ ሸበጥ ስር ወድቀው ሲጨቀዩ የምናየውም ለዚህ ነው። አጼውንም መንግስቱንም መለስንም የሚያገለግሉትን እናውቃቸዋለን። ደልቷቸውና በልጥነን ብለው እየኖሩ ናቸው። ትናንት የስንትን ንጹህ ደም አፍስሰው ካራጆች በጎንደርም በአራዳም በጅማም በሐረርም ወዘተ ውለው ዛሬ በተገላቢጦሽና በድርቅና ሀገር ወዳድ እኛ እንጂ ማን ሌላ ብለው ሰለባ ያደረጉትን ሽብር ያካሄዱበትን ዛሬም ሊያደሙ የሚራወጡትን እያየን ነው።
ቀሌት የለመዱ በቃኝና ያቆምና ከዛሬ ነጭ ሸፍጣቸውን ያቆንጃሉ ያመቻቻሉ እንጂ አይብቃ ሲሉ አይታዩ። አመንበት ታገልንለት ያሉትንም አቋም ሆነ ድርጅት ከመቀጥፈት ከተው ከወያኔ በባሰ ጣላት የሚሆኑትም ለዚህ ነው። ይህን ሁሉ ማስቀደም አስፈላጊ የሆነው በዙሪያችን እየተካሄደ ያለውን ክህደትና ብኩንነት በሚገባ ለመረዳት እንድንችል በሚል ነው። በተቀሉ ሰው ከይሲ ነው ብለን መደምደሙ ስህተት ነውና የክህደትን ይዘትና መሰረት መረዳት ማወቅ አለብን። ያድርባይነትን ፖለቲካ ኢኮኖሚያዊ መሰረት መረዳት መቻል ይኖርብናል። በተለመደ አነጋገር ስግብግብ ከርሳም ሆዳም እንላቸዋለን። ብዙ ቢሸፈክቱም ገል ቢያወሩም ዝብርቅርቅ ያለ ማጠየቂያ ቢያቀርቡም ጎህ ሲቀድ የሚጋለጠው ዋናው ምክንያታቸው የራሳቸውን የግላቸውን ጥቅም ሆዳቸውን ከአገርና ከህዝብ ፊት ማስቀደማቸው ነው። ከርሳደር ወይም የሆድ ሎሌ መቅደሱ እምብርቱ አጠገብ ነው። ሀገሩ ሆዱ ነው። ወገኑ ህዝቡ ከርሱ ነው። ታውሯል አይፈርድበትም ልንል ይዳዳናል። መርጦ ወንጀለኛ የሆነን ግን ችግሩን በሽታውን እንረዳለን ብለን እናልፈው ይከብዳል። የደርግ ባለስልጣን ሆነው ለስንት ንጹህ ዜጋ መፈጀት ተጠያቂ የሆኑ ዛሬ ከታሰሩበት ቦታ ሆነው የገማ የገለማ ድሮም ያልታመነ ክስታቸውን ከመደርደር ሌላ የተሻለ ዲስኩር መከላከያ ነጥብ ማጣታቸውን ስንታዘብ በሀገራችን በኢትዮጵያ ንስሐ ደብዛው አጠፍቶ ቅሌት ግን እቴጌ መሆኗን እናያለን። ይህ ጸረ ንስሐ አቋም ደግሞ በመሰረቱ ታሪክን ገዳይ ነውና ማሩኝ አጥፍቻለሁ በጠፋበት በቀልና ዋጋውን ያገኛታል መስፈኑ አያስገርምም። ፍቅረ ስላሴ ወግደረስ የዘረፈው ገንዘብ ይቅርና ከነ መንግስቱ ጋር አብሮ ላወጀውና ላካሄደው ቀይ ሽብር ኃላፊነቱን መቀበል አቅቶት መስዋዕትነት የተቀበሉትን ተስፋይ ደብሳይ ሊሆን እጅል መነሳቱ የዚሁ ምሳሌ ነው። ያላቆነ ሰይጣን ሳያቀስ አይለቅ ነው። ወያኔ ደግሞ የሰይጣንን ነገር ለኔ ተውልኝ ያለው ገና ከደደቢት ጀምሮ ነው። ለባለጌ ደግሞ ገሉ ውርደቱ መሆኑን መቼም ልንዘነጋ አይገባም። የፖለቲካ ትግል ውስብስብ እንደመሆኑ መጠን ሁኔታው ሲቀየር በነበረው ግትር ብሎ መገኘት ምናልባትም ለአደጋ ሊያጋልጥ ይችል ይሆናል። ተጨባጭውን ሁኔታ መርምሮ የኃይል ሚዛንንና አስተላለፍን አጢኖ ተገቢውን ማስተካከያ ማድረግ እቅድን መቀየስ መስመርን ማስተካከል ያስፈልጋል። ይህ ግን ነጋጠባ መርህን መቀየር ማለት አይደለም። ገንዘብ አይቶ ሃይማኖትን የሚለውጥ ግለሰብ ከግትርነት ራቀ ሳይሆን የሚባለው እምነቱን ለገንዘብ ሸጠ ነው። ወያኔ ብልጥ ነው ጮሌ ነው ኢህአፓ ግን ግትር ነው ብለው የተቹ ብዙዎች አሉ። ወያኔ ጧት ሲነሳ ትግራይን ሊገነጥል ነው ጣላቴም አማራ ነው ብሎ ውሎ አድሮ ኢህአዴግ ነኝ ብሎ ማታለሉ ለሊቢያው ጋዳፊ አረቦች ነን ማለቱ ለሱዳንም ለዚያድ ባሬም ማደሩ የሳላው አልባኒያም ኮሚኒስት ነኝ ካለ በኋላ ከኔ በላይ ጸረ ኮሚኒስት የአሜሪካ አሽከር የለም ብሎ መፈጠሙ ወዘተ ወዘተ ባጭሩ ወያኔ እጥፍ ለመጥ ብሎ ራሱን ልጭያጭ ማቅረቡ ብለህነት ባለዘዴ መሆን ግትርነትን ማስወገድ የሚመስላቸው ብዙዎች ናቸው። በተግባር ምን ዋጋ ተከፈለ የሚለው ምላሽ ተፈጻሚችን በፊት ደግሞ በመሰረቱ ወያኔ ኢትዮጵያን ማፍረስ የሚለውን እምነቱን ሸፈነ እንጂ አልሰረዘው። ወያኔ በመሸበት ሲያድር ልግዛህ ላለው ሁሉ ሲገዛ የጮሌነቱ ብላሽ አልነበረ። ለሶማሌ ወይም ለዚያድ ባሬ ሲያድር የምዕራብ ሶማሊያ ንጹህ አውጪ ግንባር ይባል የነበረውና እስከ አዳማ ናዝሬት ድረስ ያለው መሬት የሶማሌ ነው ይል የነበረውን ደግፎና ጥያቄውን ተቀብሎለት ነበር። ከዚያድ ባሬ ጋር በጸረ ደርግ ሳይሆን በጸረ ኢትዮጵያ ተልእኮ አብሮ ተሰማርቶ ነው። ግትር የሚባለው ያባ ግን የኢትዮጵያን መሬት የሶማሌ ነው ብሎ አልፈርምም በማለቱ ወያኔ ከዚያድ ባሬ ያገኘውን ጥቅምና ትጥቅ ሳያገኝ ቀረ። ሱዳንንም በተመለከተ ወያኔ ያደረገው ተመሳሳይ ነው። የተራቡ የትግራይ ተወላጆችን ሞትን የሚያስከትል ስደት ዳርጎ የአሜሪካንን ፍላጎት ሲያሟላ ብዙ ሺዎችን ለሞት ሰጥቶ ነው ከአሜሪካ እርዳታ ያገኘው። ከሻቢያ ጋር የተቆራኘው ደግሞ ኤርትራ የኢትዮጵያ ቅኝ ግዛት ናት ብሎ ከመቀበል ሌላ የትግራይ ወጣቶችን ወደ ናቅፋ ሰዶ ለሻቢያ ጥይት አብራጭ አድርጎ ነው። ያ ይህ ሁሉ አጥፊ አድርባይነት ጸረ ኢትዮጵያዊነትን እንቢ ብሎ በማለቱ መጎዳቱ ባይቀርም እሺ ብሎ እንደወያኔ ሀገርና ህዝብን ሽጦ ለስልጣን ቢበቃ ኖሮ መከራው የኢትዮጵያ ህዝብ ላይ በወረደ ነበር። ስለዚህ የወያኔ ሀገር አጥፊ አድርባይነት ወይም ጮልነት ብልህነት ሳይሆን የሚወገዝና ዛሬ ውጤቱም እየታየ ያለ አሳፋሪ አድርባይነት ክህደት ነው። ከሃዲ ከመሆን ደግሞ በአላማ ጸንቶ መገኘት ይመረጣል። እንደ ጭጎጎት ከስልጣን ለመጣበቅ የሚጥሩ ክፍሎች ነጋጠባ ህዝብን ሆነ አላማችን ያሉትን መካድ ልማዳቸው ሆኖ ይገኛል። የኢትዮጵያን ዩኒቨርሲቲ እያጠፋ ያለው ግለሰብ የፓርላማ ተብዬው ቱልቱላ የድንቁርና ሚኒስትር የሆነችው ጉድ የብርደገምድልነት ሚኒስትሩ ተለጣፊው በጅምላ የዚህ ክህደትና አድርባይነት ምሳሌ ናቸው። ይህ አጸያፊ ሆድ አምላኪነት በተለይም በአንዳንድ ግለሰቦች ሶስት ተቃራኒ ስርዓቶችን በከፍተኛ ደረጃ በማገልገል ወይም በማማከር ተከስቷል። የአጼውን መንግስትና ስርዓት ደግፎና ተንከባክቦ የነበር ለውጡ ሲመጣ ደግሞ የዚያ ስርዓት ተቃራኒ ለነበረው የመኮንኖች ጥርቅም በከፍተኛ ደረጃ አገልጋይ መሆን፣ ከዚያም ደግሞ ወያኔ ሲመጣ ሀገር ይሁነኝ ብሎ ሊያጠፋ ለተነሳን አገዛዝና ቡድን አማካሪ ወይም ሚኒስትር ሆኖ መገኘት የሰላ አድርባይነት ምሳሌ ነው። ከነዚህ ተምቾች ሀገሪቷም የፖለቲካውን መድረክ ካልተላቀቀ ጉዳት መከተሉ አይቀሬ ነው። ለመጣው ሁሉ ማደር፣ መጎንበስ፣ ፈሪልናቱ መሆን ብልጠት ሳይሆን ሀገራት ሲያድርባይነት ነው። ፍርሃት ያለ ቢሆንም ከመሞት መሰንበት በሚል የንፉቁቅ መመሪያ ከመሬት ተደፍቶ ትከሻን ጫንቃን ለቀንበር ሁሌም ማመቻቸት ደግሞ አሳፋሪ ነው። ማንኛውም ሀገር ወዳድ ኢትዮጵያዊ ለወያኔ አንገቱን ደፍቶ አንደበቱን አፍኖ መገዛትና መንበርከክ ያለበት ወያኔን በተቻለው ሁሉ መታገልና ማስወገድ ነው። የሰው ታናሽ ያደርጋል ትንሽ እንበልና ዜጋ በሞላ በትንሽነት ተፈርጆ ሀገርና ታሪክን ማዋረድ አይኖርበትም። ህይወት ሚዛኗ ከባድ ቢሆንም በእርግጥ ውድ ህይወት ማለት የምንችለው የተከበረች ህይወት ሆና ትትገኝ ነው። ተዋርዶ መኖር በደፈናው መበርከት እንጂ ኑሮ ሊባል አይችልም። ኑሮ ካሉት መቃብርም ይሞቃል ሲባል ኑሮ ብላችሁ አትቀበሉት የሚል መልእክትንም ያዘለ ነው። ግፍን ችሎ መኖር እዘን ትዕግስተኛ አያስብለውም። ለመብቱ ቆርጦ መታገል ያቃተው ብሎ ያስተቸዋል እንጂ ህዝብ ምን ቢወገር ቢሰቃይ ተሽ ብሎ ጠፊ አይደለምና ውሎ አድሮ አሸናፊ መሆኑ አያጠራጥርም። ውሎ አድሮ ግን ባለፈው እንዳየነው 17 አመት 44 አመት ሊወስድም ይችላል። የወያኔን ካየን ደግሞ በአንዲት ቀን እንኳን ሀገሪቷን በከፍተኛ ደረጃ እየጎዳ ያለ ካዲ ቡድን በመሆኑ ጊዜ ሊሰጠው ትዕግስት ሊለገሰው ልንችለውም ከቶም መቼም አይገባንም። ህዝብ ደግሞ አቸናፊ የሚሆነው አልጠፋም አለው በማለቱና ይህም አቅ በመሆኑ ብቻ ሳይሆን ህልውናውን ለማስረገጥና ለማስከበር ሲታገል ብቻ ነው። ይህ ደግሞ ሀያሏን ጣሊያንን በተዋጉት አርበኞቻችን የተለገሰን ትምህርት ነው። ወደ መከረኛው የፍልስጤም ህዝብ መልከት ካደረግን ይህንኑ እንገነዘባለን። ወሳኙ ትግል ነው። በተገቢ መንገድ ለመታገል ደግሞ አንድም ጠላትና ወዳጅን መለየት፣ በሌላ በኩል ደግሞ የትግሉን ስልት መተለም ያሻል። ጠላትን ለማግኘት ሲወረጉሩ በወዳጅ ሲጀምሩ ተብሏልና የህዝብ ወገን መስለው የጠላትን ስራ የሚሰሩትን ማወቅ ማራቅ፣ አድርባይነትን ጸጋ አስመስለው ከወያኔ ጋር ሀገራችንን ሊቀራመቱ የሚሹትንና በድርጊታቸውም ወያኔን የሚያግዙትን ማወቅ ማራቅ መታገልም አለብን። መሀል ሰፋሪ ብሎ በደፈናው ከመደርግ ለማውገዝ ባንቃጣም በመመርከትና ግትር ባለመሆን ሽፋን ከወያኔ ጎን በተጨባጭ የሚሰለፉትን ሆዳሞች አድርባዮች መቼስ ምን ይደረግ በሚል የምናልፋቸው ሊሆኑ አይችሉም። ጸረ ወያኔውን ትግል ለማዳከም ሳይታክቱ የሚጨረጨሩትና በዚያው አፋቸው ደግሞ ጸረ ወያኔ ነን ወይም ከተቃዋሚ ጎራ ነን ብለው ሊያደናግሩ የሚከጅሉትን ባንዳ ተለይ፣ ፈሪ ተለይ፣ ሆዳም ተለይ ብሎ ማስወገድ የግድ ነው። ይህ ማክረሽ ሳይሆን ጎራን መለየት ነው። አስመሳይ ወዳጅና አክፎ ጠላትን መዋጋት አይቻልም። የሊባን ጠበቃ ደረበ ሁጋ ያሉት ወላጆቻችንን ማድመጥ ይኖርብናል። ከዚህ ባሻገር ደግሞ የትግልን ስልትም በተመለከተ ውሳኔውን ለአድርባዎችና ለጠላት መተው ከቶም የሚታሰብ መሆን የለበትም። ወያኔን እንዴት እንደምንታገለው ወያኔ ይወስንልን ዘንድ ልንተው አንችልም። ወያኔን እንዴት መታገል እንዳለብን ለወያኔ ያደሩ ሆዳሞች እንዲነግሩን መፍቀድ የለብንም። ትክክለኛው የትግል ስልት መለስ ዜናዊና መሰሎቹን የሚረብሸው የሚያራውጠው የሚያምሰው የሚያንገላውደውና ብሎም የሚያንኮታኩተው ነው። በመሰረቱ ጉዳዩ ሰላማዊ ወይም የትጥቅ በሚለውም ላይ አይደል። በሁሉም መስክ አምርሮ ትግል ከተካሄደ ወያኔ ሊመታ ሊወድቅ ይችላል። ቁም ነገሩ ስለ ትግል ማውሳቱ ቀርቶ መታገሉ ላይ ማተኮሩ ነው። ትግል የተባለው ግን ከወያኔ ያው ሙሉ እንጀራውን ሳይሆን የሻገተን ጎቻን ለመካፈል ከሆነ ቀልድ እንጂ ሌላ አይደለም። መለስ ዜናዊ ሲጨንቀው ይሾመናል ብሎ የሚያሰፈስፍ ተቃዋሚ ጎራው ከወያኔ ነው። ትግሉ እንዳይፋፋም በሰበብ አስፋሙ እንቅፋት የሚሆነው ታጋይ ተቃዋሚ አይደለም። መለስ ዜናዊ ከወደቀ ማት ይወርድብናልና ይበርክትልን የሚል ተቃውሞው ሲያይል አፍራሽ ውሃ የሚቸልሱ የሚልፈሰፈሱ ተቃዋሚ ሳይሆኑ ተቃዋሚን እንደ ጓያ አሽመድማጆች ናቸው። ከፊታችን ያለው ቃላት ደግሞ አደብ ገዝቶ ከስተቱ ተመሮ የሚሻሻልና የሚለወጥ ሳይሆን በድንቁርናው በጥፋት ጎዳናው በወንጀል የሚቀጥል የዘረኛ ወሮ በላ ተረቀም ነውና ቢለሳለሱለት ሰንሰለት ያጠብቃል እንጂ ሩሩ አይሆንም። መለስ ዜናዊ የሚቀጥለው ምርጫ በተለመደው ማጭበርበር ሊወጣው ተዘጋጅቷል እንጂ የተቃዋሚዎችን ፍትሃዊ ጥያቄ ማለትም በትግል ተወጥሮ ካልተገደደ በቀር ይቀበላል ማለት ዘበት ነው። ዛሬም ባፈመና ጎዳናው ለመክነፍ እየጣረ ነው እንጂ የተለወጠ እየተላሳለሰ አይደለም። በመሰረቱ መቀየርም የሚችል ቡድን አይደለም። ወንጀል የከበረ ቡድን ነው። ሀገር ሽጦ ለስልጣን የበቃ ቡድን ነው። ሀገር ገንጥሎ በስልጣን የቀጠለ ቡድን ነው። በገንዘብና በጥቅም ብዙዎችን የገዛ ቡድን ነው። አልፎለታል። ለምን ይቀየር ዘንድ ይለወጥ ዘንድ ይተበቃል? በገደትና በዘረኝነት ተደናቅሮ ይያለ ለምንስ ወያኔ ሊክ ብለህ ሊሆን ለኢትዮጵያ ሊያስብስ ይተበቃል? ስለዚህም ለወያኔ ለመለሳለስና ብሎም ለመጎንበስ መጣር ወያኔ ይለወጣል ወይም ተለውጧል የሚል ማጠየቂያን ምክንያትን ማቅረብ አይቻልም። አድርባይነት ሆዳምነት አሸንፎኛል ነው ማለት የሚችለው። ወያኔ ወያኔ ነው እናውቀዋለን ወይ 13 አመት ተሸክመነዋልና ልናውቀው ይገባል። ጠላት በልምምጥ ወዳጅ አይሆንምና ወያኔን የምንለማመጠው ሳይሆን ጭንቀትና ፍራት በሚሰደበት ትግል አዋክበን የምንጥለው ጸረ ኢትዮጵያ ዘረኛ ቡድን ነው። ይህን ታሪካዊ ትግላችንን ከግቡ ለማድረስ ግን ከህዝብ ጎራ ደብለቅ ብለው የህዝብን ትግል የትግል ክንድ ህብረትና ቅንጅት ለማዳከም የሚጥሩትን ለይቶ ማወቅና በትግልም ማሽመድመድ የግድ ነው። መወለድ ቋንቋ ነው እንደተባለው ሁሉም ኢትዮጵያዊ አለመሆኑን እነመለስም አሳይተውናል። ጸረ ወያኔ ነኝ ያለም ሁሉ ነው ማለት አይደለም። ወጣም ወረደም ግን ለሆዱ ያደረና ለወያኔ ያጎነበሰ አድርባይ የሀገር ጠር እንጂ ሀገር ወዳድ አይደለም። ለዚህ አይነቱ ፈሪ ለእናቱ ቢባል እናቱ ከቶም ኢትዮጵያ አይደለችም። ወዳም ለሆዱ ይልቀናል የወገኖቹን ታሪክ ያጠራል።
ለጌታው ሲሮጥ ባለልኝ ተስፋ ሁኔታው ሲያመች ትግሉ ሲያበቃ አሽከነፈረው እንዳላቂቃ ተወረወረ እንዳሮጌ ቃይቃ እቃ 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 ከመላ ሁሉ ልትብ እያለ የአገሩን ታሪክ እያቃለለ ሸዋርዶ አዋራይ ስንት ወዳማ አለ ያመጣል መንገድ ይወስዳል መንገድ አንድ ቢጠና አንድ ቢወደድ አባታ ተወቃሽ ልጅ አይወለድ አገር አዋራሽ ልጅ አይወለድ